ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 24 2010 ዓ.ም ተመረጥ ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
በኢትዮጵያ በሶማሌና በኦሮሚያ አዋሳኝ ክልል ላይ በተፈጠረ የጎሳ ግጭት 8 ሰው መሞቱን የፌዴራል ፖሊስ ኮሚሽን አስታወቀ።
ጅጅጋ አካባቢ በኦሮሚያና በጅጅጋ ድንበር አካባቢ የሚኖሩ ጎሳዎች ናቸው እና ከሌሎች ጎሳዎች እዛ አካባቢ ካሉ በኦሮሚያ ድንበር አካባቢ የሚኖሩ ጎሳዎች ጋር ተጋጭተው ነው እንግዲህ የጎሳ ግጭት ነው፣ ፒውርሊ የጎሳ ግጭት።
የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ነው የሰማችሁት። በአብይ ርዕስ ዘገባ አለን። ቆንጂት አርዕስተ ዜናውን ታሰማናለች።
የፌዴራሉ ከፍተኛ ፍርድ ቤት የእነ አቶ አብዲ መሐመድ ዑመርን የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ የምርመራ ጊዜ ፈቅዷል። አጠር ያለ ዘገባ ይኖረናል። አንድ የኢትዮጵያ ወታደራዊ ሄሊኮፕተር ዛሬ ኦሮሚያ ውስጥ ተከስክሶ 18 ተሳፋሪዎቹ በሙሉ ማለቃቸው ተዘግቧል። 15 ወታደሮች፣ 3 ሲቪሎች እንደሆኑ ነው የተገለጸው። ትናንትና አልፈርምም ብለው የነበሩት የደቡብ ሱዳኑ የአማጽያን መሪ ሪያክ ማቻር ከመንግስቱ ጋር የመጨረሻውን የሰላም ውል ዛሬ ሊፈርሙ መስማማታቸውን አንድ የመንግስቱ ባለስልጣን አስታወቁ። የሚሉትና ሌሎችም አሉ።
እንደውም ፈረሙ የሚል ዜና ወደ ስቱዲዮ እየገባሁ እያለሁኝ ሰምቼ ነበረ። ምናልባት ሰበር ዜና ሆኖ ከመጣልን በሰዓቱ እናቀርበዋለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የፌዴራሉ ከፍተኛ ፍርድ ቤት የነ አቶ አብዲ መሐመድ ዑመርን የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ የምርመራ ጊዜ ፈቀደ። አራተኛው ተጠርጣሪ አቶ ሱልጣን መሐመድ መፈታታቸውን ፖሊስ ለፍርድ ቤቱ አስታውቋል። የክልሉ ፖሊስ ኮሚሽነር በተመሳሳይ ወንጀሎች እንደሚጠረጠሩም ፖሊስ ጨምሮ ገልጿል። መለስካቸው አምሃ የፍርድ ቤቱን ውሎ ተከታትሎ የሚከተለውን ዘገባ አድርሶናል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት ትናንት በቆረጠው ቀጠሮ መሰረት ዛሬ ከቀትር በኋላ ብይኑን ሰጥቷል። የቀድሞው የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመር፣ የክልሉ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ረሃማ መሐመድ፣ የክልሉ የዲያስፖራ ተወካይ አቶ አብዱራህማን አሚን ትናንት ፍርድ ቤቱ የዋስ መብታቸውን እንዲጠብቅላቸው ያቀረቡትን አቤቱታ አልተቀበለውም። ፍርድ ቤቱ የፖሊስን ጥያቄ ተቀብሎ 14 ቀናት የምርመራ ጊዜ ፈቅዶለታል። በአንጻሩ ከተጠቀሱት ተጠርጣሪዎች ጋር ትናንት ፍርድ ቤት ቀርበው የነበሩት የክልሉ የመስኖ ልማት ቢሮ ኃላፊ አቶ ሱልጣን መሐመድ ግን ለፍርድ ቤት እንዳስረዱት ሁሉ ያለመከሰስ መብታቸው እንዳልተነሳና በስም ስህተት እንደታሰሩ ታውቆ ከተያዙበት መለቀቃቸውን ፖሊስ ለፍርድ ቤቱ አስታውቋል። ፖሊስ ዛሬ ፍርድ ቤት ያቀረባቸውን አዲስ የክልሉ ባለሥልጣን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ሰርሃን ጣሂር ልጃገረዶች እንዲደፈሩ በማድረግ ወጣቶችን በማደራጀትና በወንጀል ድርጊት እንዲሰማሩ እንዲሁም 3 ባለሥልጣናት በተጠረጠሩባቸው የወንጀል ድርጊቶችን ማለትም መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በማዋል ለበርካታ ዓመታት አብረው የኖረውን ሕዝብ በሃይማኖት፣ በዘር በመከፋፈልና በመለያየት ከአካባቢው እንዲሰደዱ፣ በርካታ ሰዎች እንዲገደሉ በማድረግ እንደ ጠረጠራቸው ለፍርድ ቤቱ አስረድቶ በእሳቸውም ምርመራው እንዲቀጥል ፍርድ ቤቱ 14 ቀናት የምርመራ ጊዜ ለፖሊስ ፈቅዷል። ሐምሌ 28 እና 29 ቀን 2010 ዓ.ም በሶማሌ ክልል በጅግጅጋና በተለያዩ የክልሉ ከተሞች በተፈጠረው ቀውስ የአያሌ ሰዎች መገደልና መቁሰል፣ የአብያተ ክርስቲያን መቃጠልና የንብረት መውደም ሲዘግብ መቆየቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። አንድ የኢትዮጵያ ወታደራዊ ሄሊኮፕተር ዛሬ ኦሮሚያ ውስጥ ተከስክሶ 18 ተሳፋሪዎቹ በሙሉ መሞታቸው ተዘገበ። 15 ወታደሮች ሲሆኑ 3ቱ ሲቪሎች ናቸው ተብሏል። የአውሮፕላኑን መከስከስ ለፋና ብሮድካስቲንግ መግለጻቸው የተነገረው የኦሮሚያ የካቢኔ ሚኒስትር አቶ አዲሱ አረጋ ናቸው። የአደጋው ምክንያት እየተመረመረ መሆኑ ተገልጿል። ወታደራዊ ሄሊኮፕተር አደጋው የደረሰበት ከድሬዳዋ ተነስቶ ወደ ቢሾፍቱ አየር ኃይል ጣቢያ ሲበር እንደነበረም ታውቋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንትና እምቢኝ ብለው የነበሩት የደቡብ ሱዳን የአማጽያን መሪ ሪያክ ማቻር ከመንግስቱ ጋር የመጨረሻውን የሰላም ውል ዛሬ ሊፈርሙ መስማማታቸውን ወይም ደግሞ መፈረማቸውን አንድ የመንግስቱ ባለስልጣን ገለጹ። የሚስተር ማቻር ተቃዋሚው ኤስፒኤልኤም እና የፕሬዚደንት ሳልቫኪር ተወካዮች ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት የሚያከትም አጠቃላይ የሰላሙን ላይ ለመድረስ ካርቱም ላይ ለበርካታ ሳምንታት ሲደራደሩ መቆየታቸው የሚታወስ ነው። ተፋላሚዎቹ ወገኖች ባለፈው ሰኔ ወር ቋሚ የተኩስ አቁምና የስልጣን ክፍፍል ውሎችን ጨምሮ በርካታ ስምምነቶችን መፈራረማቸው ይታወሳል። በውሉ መሰረት ማቻር ወደ ጁባ ተመልሰው የሀገሪቱ ተቀዳሚ ምክትል ፕሬዚደንት ይሆናሉ። ማክሰኞ ዕለት የደቡብ ሱዳን መንግስት የመጨረሻውን ስምምነት ከፈረመው በኋላ ማቻር አልፈረመውም ብለው እንደነበረ ሲታወስ፣ የሀገሪቱ የውጭ ጉዳይ ሚኒስትር አልዲርዲር መሐመድ አህመድ ትናንትና በሰጡት ቃል ነው ሊፈርሙ እንደተስማሙ የገለጹት።
የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ለይፋ ጉብኝት ኬንያ ገብተዋል። ሜይ ዛሬ ከኬንያው ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው ተነጋግረዋል። በርካታ ስምምነቶችንም መፈራረማቸው ተገልጿል። ከፊርማ ስነ ስርዓቱ በኋላ መሪዎቹ በሰጡት ጋዜጣዊ መግለጫ ሁለቱ ሀገሮች ከኬንያ በህገወጥ መንገድ ተወስዷል የተባለን ንብረት ለመመለስ መስማማታቸውን ገልጸዋል። ገልሞ ዳዊት ተጨማሪ አለው ከናይሮቢ።
የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ለይፋ ጉብኝት አፍሪካ ናቸው። ጠቅላይ ሚኒስትሩ አትላንት ደቡብ አፍሪካን የጎበኙ ሲሆን ዛሬ ደግሞ ኬንያ ገብተው ከፕሬዝዳንት ኡሁሩ ኬንያታ ጋር ተወያይተዋል። ሁለቱ መሪዎች ከንግግራቸው በኋላ ኬንያና ብሪታንያ በተለያዩ መስኮች አብሮ ለመስራት ከስምምነት መድረሳቸውን አስታውቀዋል። ከስምምነቱ አንዱ በሙስና ከኬንያ ተወስዶ ዩናይትድ ኪንግደም ስለሚገኝ የህዝብ ንብረት ነው። የኬንያው ፕሬዝዳንት ኡሁሩ ኬንያታ
Prime Minister, the bond of friendship and cooperation between our two countries.
ክብርት ጠቅላይ ሚኒስትር፣ በተፈራረምናቸው ስምምነቶች መሰረት በሁለቱ ሀገሮቻችን መካከል ያለው ግንኙነት ዛሬ ይበልጥ ተጠናክሯል። አንደኛው በጸጥታ መስክ፣ ሁለተኛው ደግሞ በሙስና ከኬንያ ተወስደው ዩናይትድ ኪንግደም ስለሚገኙ የህዝብ ሀብት የሚመለስበትን መንገድ ማበጀት ነው። ብዙዎቻችሁ እንደምታውቁት ሰሞኑን ተመሳሳይ ስምምነት ከስዊዘርላንድ ጋር አድርገናል። አሁን ዩናይትድ ኪንግደም መስማማቷ ለኛ ደስታ ነው።
ጠቅላይ ሚኒስትር ቴሬዛ ሜይ በበኩላቸው ሀገራቸው ከአፍሪካ ጋር ያላትን የኢኮኖሚ ትስስር ይበልጥ እንዲጠናከር እንደምትፈልግ ገልጸው በአውሮፓውያን አቆጣጠር በ2022 ከ7ቱ የዓለም መንግስታት በአፍሪካ ብዙ መዋለ ንዋይ በማፍሰስ ቀዳሚ ሀገር የመሆን እቅድ እንዳላት ተናግረዋል። ዩናይትድ ኪንግደም ከኬንያ ጋር ያላትን ንግድ ማሳደግ እንደምትፈልግና በጸጥታው ረገድም ሀገራቸው ለኬንያ ድጋፍ እንደምትሰጥ አስረድተዋል።
ዛሬ በጸጥታው ረገድ ያሉንን ስምምነቶች ወደፊት የሚያራምድ አዲስ ስምምነት ተፈራርመናል። የምስራቅ አፍሪካ ጸጥታ እንዲሻሻል ዩናይትድ ኪንግደምም ወታደሮቿን በኬንያ እንዲሰለጥኑ ማድረግ ብቻ ሳይሆን ከኬንያውያን ጋር እንዲሰሩም እያደረገች ነው። አፍሪካም የራሱን አቅም ገንብቶ በጸጥታ ጥበቃው ራሱን እንዲችል እንደግፋለን።
ጠቅላይ ሚኒስትር ቴሬዛ ሜይ ኬንያ በሶማሊያ ሰላም እንዲሰፍን የምታደርገውን ጥረት አድንቀው መንግስታቸው በሶማሊያ ለሚገኘው የአፍሪካ ህብረት ሰላም አስከባሪ ኃይል አዲስ ፈንድ መፍቀዱንም አክለው ተናግረዋል። ዛሬ በኬንያ ጉብኝት ላይ የሚገኙት ጠቅላይ ሚኒስትር ቀጥለው ናይጄሪያን እንደሚጎበኙ ይጠበቃል። ቴሬሳ ሜይ ማርጋሬት ታቸር በ1988 ዓ.ም ኬንያን ከጎበኙ ወዲህ ወደ ምስራቅ አፍሪካዊቷ ሀገር ሲሄዱ ሁለተኛዋ ከፍተኛ የብሪታንያ ባለስልጣን መሆናቸው ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ አመሰግናለሁኝ ለዘገባው። ቀጥሎ አጠራጥር ያሉ ዘገባዎችን ቆንጅት ታሰማናለች።
የሰሜን ኮሪያ የኒውክሌር ጦር መሳሪያ ግንባታ መገታት ጉዳይ የማይንቀሳቀስ ከሆነ ዩናይትድ ስቴትስ ከደቡብ ኮሪያና ከጃፓን ጋር የጋራ ወታደራዊ ልምምዶቿን በማናቸውም ጊዜ ልትቀጥል ትችላለች ሲሉ ፕሬዚደንት ዶናልድ ትራምፕ አስጠነቀቁ። ደግሞም ከአሁን ቀደም ታይተው የማያውቁ ግዙፍ ልምምዶች ነው የሚሆኑት ብለዋል ፕሬዚደንቱ ሲያስጠነቅቁ። ሚስተር ትራምፕ ትናንት ረቡዕ ማታ በትዊተር ባወጡት የዋይት ሀውስ መግለጫ በዩናይትድ ስቴትስ እና ሰሜን ኮሪያ ግንኙነቶች ውስጥ ችግር የምትፈጥረው ቻይና ነች ሲሉ ወንጅለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ባወጡት መግለጫ ደግሞ የፕሬዝዳንት ትራምፕ መግለጫ ኃላፊነት የጎደለውና የሚያምታታ ነው ሲሉ ውድቅ አድርገው ከፒዮንግያን ጋር በተፈጠረው አጣብቂኝ ዩናይትድ ስቴትስ ቻይናን ከመወንጀል ይልቅ መጀመሪያ ራሷን ብትመረምር ይሻላታል ብለዋል። ሰሜን ምዕራብ ሶሪያ ውስጥ እጅግ በጣም አስከፊ የሆነ ሁኔታ እያንዣበበ ነው ሲሉ የተባበሩት መንግስታት ድርጅት የሶሪያ መልእክተኛ ስቴፈን ዲ ሚስቱራ አስጠንቅቀዋል። በሩሲያ የሚታገዙ የሶሪያ ወታደሮች ተቃዋሚዎቹን ከመጨረሻው ጠንካራ ይዞታቸው ሊመነጥሩ ጥቃት ይከፍታሉ ተብለው በሚጠበቁበት በዚህ ወቅት ነው ማስጠንቀቂያውን ያወጡት። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ነሐሴ 24 2010 ዓመተ ምህረት ምሽት ፕሮግራም ነው።
የህዝባዊ ወያነ ሀርነት ትግራይ ማዕከላዊ ኮሚቴ የሶስት ቀናት ጉባኤውን ሲያጠናቅቅ ያወጣው የአቋም መግለጫ ያካተታቸው ሀሳቦች በተለያዩ የማህበራዊ መድረኮች ላይ መነጋገሪያ ሆነዋል።
የሀያና የ22 ዓመት እና ያለ ህገ መንግስት ሬከርድ ምንድን ነው? ምንድን ነው ይሰራለን? እንግዲህ መጀመሪያ ኢህአዴጉ ሲመጡ በቀንነት አስበውት ሊሆኑ ይችላሉ፣ ይሄ ለሀገር ሊጠቅም ይችላል ብሎ ሊሆኑ ይችላሉ። ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል። ይሄ ህገ መንግስት ጠቀመን ወይ? እንደዚህ ሀገርን በብሔር ሸንሽኖ ሁሉም ሰው በብሔሩ እንዲያስ መደረጉ፣ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃለን ድሮ
ክቡራትና ክቡራን፣ ሰሞኑን ዋሽንግተን ዲሲ ላይ የተመረቀ አብራክ የሚባል መጽሐፍ ደራሲ አቶ ሙልጌታ አረጋዊንም ይዘናል። በሁለተኛው አጋማሽ ይዘናቸው እንመለሳለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ
በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ክልል ላይ በተፈጠረ የጎሳ ግጭት 8 ሰው መገደሉን ፌዴራል ፖሊስ ኮሚሽን አስታውቋል። የጎሳ ግጭቱ ከዚህ ቀደም ሲያጋጥም እንደነበር የተቆሙት የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል በግጭቱ ውስጥ የተሳተፈ የታጠቀ ቡድን እንዳልነበረ ያገኙትን መረጃ ጠቅሰው ለቪኦኤ ተናግረዋል። በአካባቢው የሚፈጠሩ ግጭቶችን ለመፍታት ከፍተኛ ጥረት እየተደረገ መሆኑንም አረጋግጠዋል ኮሚሽነሩ። ጽዮን ግርማ ኮሚሽነር ዘይኑ ጀማልን አነጋግራ ተከታዩን ይዛለች።
በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ከኦሮሚያ ክልል አዋሳኝ አካባቢ በተፈጠረ ግጭት ሕይወታቸው ያለፉ ሰዎች አስክሬናቸው ማክሰኞ ዕለት ወደ ከተማው መግባቱን ስማቸውን መግለጽ ያልፈለጉ ነዋሪዎች ተቆመውናል። የነዚህ ሟቾች አስክሬን ወደ ጅግጅጋ ከተማ ሲገባም በከተማው ለቅሶ እንደነበር የነገሩን ስማቸውን መግለጽ ያልፈለጉ ነዋሪዎች ጥቂት ቆይቶ የሟቾች ህይወት ያለፈው በኦሮሚያ ታጣቂ ሚሊሻዎች እንደሆነ ሲነገር መስማታቸውን ገልጸውልናል። በሶማሌ ክልል ቀደም ሲል የተፈጠረውን አለመረጋጋት ለማብረድ ወደ ክልሉ ሰሞኑን ከተጓዙት ኃላፊዎች መካከል አንዱ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ሲሆኑ በጉዳዩ ላይ ማብራሪያ እንዲሰጡኝ ጠይቄያቸው ነበር። ኮሚሽነሩ በዛሬው ዕለት ወደ አዲስ አበባ የተመለሱ ሲሆን እስከ ትላንት ድረስ የአይን እማኝ የሆንኩበት ጭምር ጉዳይ ነው ያሉትን ያስረዳሉ። በሶማሌና በኦሮሚያ ክልል ድንበር ላይ በሚኖሩ የገሪና የጃርሶ ጎሳዎች መካከል ግጭቱ እንደተፈጠረ ገልጸው ጅግጅጋ ከተማ አስክሬናቸው መጥቶ የተቀበሩት ሟቾች 8 መሆናቸውን ተናግረዋል።
አዎ ጽዮን፣ እኔም እዛ እያለሁ 8 ሰዎች የገሪ የሚባሉ ጎሳዎች ጅጅጋ አካባቢ በኦሮሚያና በጅጅጋ ድንበር አካባቢ የሚኖሩ ጎሳዎች ናቸው እና ከሌሎች ጎሳዎች እዛ አካባቢ ካሉ በኦሮሚያ ድንበር አካባቢ የሚኖሩ ጎሳዎች ጋር ተጋጭተው ነው። እንግዲህ የጎሳ ግጭት ነው፣ ፒውርሊ የጎሳ ግጭት ነው። በዛ ምክንያት 8 ሰዎች ሞተው እና እንደውም አስክሬኑ ይሁልን ለእኔና ለ አዲሱ ፕሬዝዳንት አስክሬኑ ይውልን ብለው መጥተው ጠይቀውን ነበር የገሪ ጎሳዎች። እና በወቅቱ እኛ አንዳንድ የሴኩሪቲ አረንጅመንቶች ማድረግ ስለነበረብን መሄድ አልቻልንም። ቦታው ሄድ አስክሬኖቹን ማየት አልቻልንም። ግን አስፈቅደናቸው ተግባብተን ከሀገር ሽማግሌዎቹ ጋር ተግባብተን ነው የቀረ ነው እንጂ ሄደን ቀብሩ ላይም ለመገኘት አስበን ነበረ።
ተሟች ቤተሰቦችና ከሀገር ሽማግሌዎች ጋር በተደረገ ውይይት አገኘሁት ያሉትን መረጃ ኮሚሽነሩ ሲጠቅሱ በአካባቢው ላይ ለረጅም ጊዜ ተደጋግሞ የሚሰማ ግጭት እንደነበረ ጠቁመው እሳቸው ጅግጅጋ ከተማ የሚገኙ በመሆናቸው ትክክለኛውን ቁጥር ማግኘት ባለመቻላቸው እንጂ በኦሮሚያ በኩልም ህይወት ማለፉን ተቆመዋል። አዲሱ የሶማሌ ክልል መሪ አቶ ሙስጠፋ መሐመድ ዑመር በተገኙበት ከዚህ በኋላ የጎሳ ግጭቶች በአካባቢው እንዳይከሰቱ ጠንክረው እንደሚሰሩ ውይይት መደረጉንም ተናግረዋል።
ከነሱ ጋር የተነጋገርነው ምንድነው ግጭቱ ፒዩርሊ የጎሳ ግጭት እንደሆነ ምንም አይነት ጠይቂያቸዋለሁ። ለሁለት ለሶስት ሰው በጎንም ጠይቂያቸዋለሁ። የታጠቀ ሚሊሻ አይነት ተሳትፎ ከነበረ ብዬ ጠይቂያቸው ነበረ። ምንም አይነት የታጠቀ ሚሊሻ የተሳተፈበት ሳይሆን በቃ የጎሳ ግጭት ነው። ብዙ ጊዜ ያለና ለረጅም ጊዜ የኖረ ጉዳይ እንደሆነ ግን ይሄ በዘላቂነት እንዴት እንደመፍታት እንዳለብን ተነጋግረን ልንፈታው እንደሚገባ ከነሱም ጋር ስምምነት ላይ ነው የተደረሰው። ከዚህ በኋላ በምንም መልኩ ሰው በጎሳ ግጭት መሞት የለበትም እና በዘላቂነት ይሄን ጉዳይ መፈታት አለበት ብለን የአዲሱ ፕሬዝደንትን ባሉበት 1.67 የሚሆኑ የገሪ ጉዳት የደረሰባቸው የደረሰበት ብሔር የገሪ ጎሳዎች እና የሀገር ሽማግሌዎች አነጋግረናል እና ጥሩ መግባባት ላይ ነው።
በክልሉ አዲስ የካቢኔ ማዋቀር ስራም እየተሰራ እንደሆነ ጠቁመዋል ኮሚሽነር ዘይኑ ጀማል።
ጅጅጋ ከተማ በጣም የተረጋጋ ሁኔታ ነው ያለው። ምንም አይነት ግጠው እንቅስቃሴ እኔ አላስተዋልም። ጥሩ የሆነ አሁን አዲስ ካቢኔ እየሾሙ ስለሆነ አዲሱ ፕሬዚደንት በዛ ላይ ነው ጎሳዎች በጣም በከፍተኛ ሁኔታ ሎቢ እያደረጉ ያው ይሄ ቦታ የሚል በጣም እንትን ነው ያለው እና ደስ የሚል ፕሬዚደንቱም ለአዲሱ ፕሬዚደንት ከተለያዩ ጎሳዎች የሀገር ሽማግሌዎች ጋር እየተነጋገሩ ኮንሰንሰስ እየያዙ እና የካቢኔ ሹመቱን እያካሄዱ በከፍተኛ ሁኔታ እዛ ላይ ርብርብ እያደረጉ ነው። ህብረተሰቡም እንደዛው በተመሳሳይ እና ስለዚህ በአሁኑ ሰዓት የረብሻ ስሜት የጸጥታ ችግር ስሜት አይታይም።
አድማጮች፣ በዚህ ጉዳይ ላይ የጎሳ ግጭቱ ተከስቶበታል በተባለው አካባቢ ነዋሪዎቹን ለማግኘት ለሁለት ቀናት ከፍተኛ ጥረት ብናደርግም የስልክ አገልግሎት ሊሰራልን ባለመቻሉ ሳይሳካልን ቀርቷል። ጥረታችንን ቀጥለን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ለዘገባው ጽዮን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ከኢትዮጵያና ከኤርትራ አዋሳኝ አካባቢዎች የተውጣጡ ነዋሪዎች ዛሬን አብረው ለመዋል ቀደም ሲል ይዘውት በነበረ እቅድ መሰረት በሺዎች እንደሚቆጠር የተነገረ የራማና የአካባቢው ሰው መረብ ወንዝ ዳር ሲገኝ ከኤርትራዊቱ ክሳድ ኢቃ ኤርትራ ግን አለመገኘታቸው ታውቋል። ከኤርትራ ወገን ያልተገኙት ፍቃድ ስላልተሰጠ መሆኑን የኤርትራ ሰራዊት አባላት እንደነገሯቸው ቪኦኤ ያነጋገራቸው የራማ ነዋሪዎች ገልጸዋል። ዘግየት ብለው መጡ የተባሉ መልእክተኞች እንዳሉት ደግሞ የክሳድ ኢቃ ሰዎች ያልተገኙት በመረጃ ልውውጥ ችግር ሲሆን መጪውን ቅዱስ ዮሐንስን አብረው ለመዋል ቀጠሮ መያዛቸው ተነግሯል። በሌላ በኩል ደግሞ ከ50 በላይ የሰቲት ሁመራ ነዋሪዎች ዛሬ ተከዜ ወንዝን ተሻግረው ከኤርትራውያንና ከኤርትራ ሰራዊት ጋር ተወያይተው መመለሳቸው ታውቋል። ወደ ኡምሃጀር ከተማ ለመግባት ግን እንዳልተሳካ ገልጸዋል። ሙልጌታ ጽፋ ከመቀሌ ተጨማሪ ዘገባ ልኳል።
ከአስር ቀናት በፊት የመረብለኸ ወረዳ ኢትዮጵያውያንና የኽሳድ ኢቃና አካባቢዋ ኤርትራ ነዋሪዎች በዛሬው ዕለት አብረው ለመዋል ባቀዱት መሰረት በሺዎች የሚቆጠሩ የራማ ከተማና አካባቢዋ ነዋሪዎች ወደ መረብ ወንዝ ከኤርትራውያን ጋር ለመገናኘት ወርዷል። ተወልደ ፍሳ የራማ ከተማ ነዋሪ ነው። የኽሳድ ኢቃና አካባቢዋ ነዋሪዎች በመርሃ ግብሩ ሊሳተፉ ታቅዶ ነበር፣ ግን መጥተው ሊሳተፉ አልቻሉም ብሏል።
በእኛ በኩል የታዘው ፕሮግራም አዲስ ዓመት አብረን እናከብራለን ሲባል የግዛቤ ችግር ነበር። ኤርትራ ያው አዲስ ዓመት ሲባል በዛው ቀን በቅዱስ ዮሐንስ ብሎ ስለሚያስከብሩት የያዙት በመስከረም አንድ ነበር። እኛ ግን አዲስ ዓመትን ከቴሌቪዥን ትግራይ ጋር በአስቀድመን ከአስር ቀን በፊት ስለምናስከብረው ይህን የመገንዘብ ችግር ስለነበራቸው ሊገኙ አልቻሉም። ሆነም ግን እኛን ወንድሞቻችን ለምንድነው ያልሞቱ ብለን ትንሽ ስላን እስከ ሻዲካ ተጉዘን በእግር ለመጠየቅ ህዝቡን ሄደን ነበር። ሆነም እዛ የነበሩ የጸጥታ አካባቢ በሰላም ነው የተቀበሉን። ፕሮግራም የተነገረን ከላይ ከመንግስት የወረደልን በቅዱስ ዮሐንስ አብረው እንዲያሳልፉ በመረብ የሚል ነው እንጂ ዛሬ የተሰጠ ፕሮግራም ስለሌለ ህዝቡ በዛው አዌር አልሆነም፣ አልተዘጋጀም። ስለዚህ ዛሬ የሚመጡ አይደለም እና ለቀጣይ አዲስ አበባ እንደመጡ ተብሎ ነው ምላሽ የተሰጠን።
ናስር መሐመድ ኑር የተባለ ሌላ የራማ ነዋሪ በበኩሉ በሺዎች የሚቆጠሩ የራማ ከተማና አካባቢያ ነዋሪዎች ነጋዴዎች ድርጅታቸውን ዘግተው የመንግስት ሰራተኞችም ጽህፈት ቤታቸውን ዘግተው ሙሉ የሙዚቃ ባንድና ከመስተንግዶ ጋር ይዘው በመረብ ወንዝ ተገኝተዋል ብሏል።
የተደረገ ዝናቸው ዝግጅት የተሟላ የምግብና የምግብ አቅርቦት ምን አቅርበን ነበር። የሙዚቃ ዝግጅት ሰላም ባንድ ከኛ አብረው ነው ያሉ። ከመረብ ወንዝ አጠገብ ሳማ ህዝብ ደግሞ እንዳለ እዛ ነው ወሮ ያዋለ።
ዝግጅቱ ከተጠናቀቀ በኋላ ከኽሳድ ኢቃ መልእክተኛ መጥቶ ህዝቡ ሰላሙ እንደሚፈልገውና ሆኖም ግን ከመንግስት የተሰጣቸው ፍቃድ መስከረም አንድ አዲስ ዓመት መሆኑን ተናግሯል ሲል ናስር ገልጿል። የራማ ነዋሪዎች ከአስር ቀናት በፊት ወደ ኤርትራ ኽሳድ ኢቃ በመሄድ ከነዋሪዎች ጋር ተገናኝተው ተወያይቶ መጥቷል። በዛሬው ዕለት ደግሞ ተመሳሳይ መድረክ ተዘጋጅቷል። ለምን ሁለት ላዕላውያን በሆነው አገራት መንግስት እያለም እንደ ህዝብ ይህንን ተግባር ይፈጸማል? ለመንግስት ለምን ግፊት አታደርጉም ስል ለተወልደ ጠይቄዋለሁ።
ሁለት ወንድማማች ህዝብ ነው ለብዙ ዓመት ተለያይቶ የቆየው። አሁን እንኳን አሁን መንግስት ትንሽ ተስፋ ሰጥቶ ድሮም የራማ መረብለካ አካባቢና የኤርትራ ህዝብ በጣም በዘመድ የተሳሰረ አባቱ እናቱ እዛ ወይም ደግሞ ከኤርትራ ሆኖ እናት አባቱ ኢትዮጵያ ስላሉ እንኳን ተስፋ ሰጥቶ በፊትም ይገናኙ ነበር። በመጥፎ ነገር በደስታ ነገር ያው ኤርትራም ወደዚህ ሸርቆ እየመጡ የእኛም ወደዛ እየሄዱ ይገናኙ ነበር። ይሄ ከአሁኑ መንግስትም ያውቀዋል። ግን ምንም አታደለም ህዝብ ለህዝብ ይገናኝ ነበር።
በተመሳሳይ ዜና የሃይማኖት መሪዎች፣ የአገር ሽማግሌዎች፣ ወጣቶች፣ ሴቶች የተሳተፉበት 55 የሰቲት ሑመራ ነዋሪዎች ለሀያ ዓመታት ተለይቷቸው የነበረ ዮም ሀጀር ኤርትራ ህዝብ ለማግኘት የተከዘ ወንዝ ተሻግረው የኤርትራ መሬት ላይ ዛሬ ጠዋት ረግጧል። አቶ ገብረ ሚካኤል ገብረ ሊባኖስ የሰቲት ሑመራ ከተማ ምክር ቤት አፈ ጉባኤ ናቸው። የኤርትራ መሬት እንደገቡ የኤርትራ ሰራዊት ተቀብሎ ህዝቡ ለሰላሙን ያሳየው እንቅስቃሴ አድንቋል ሲሉ ተናግሯል።
በ50 ሰው በ20 ሰው ሳይሆን እንዳለ በግብይትም ሆነ በመንገድ በትራንስፖርት በመኪና አብረን የምንሰራበት መንገድ ተጠናክሮ መቀጠል አለብን የሚል ሀሳብ ነው ያስቀመጡት ማለት ነው። በመከላከያ ሰራዊትም በኩልም ስታይ ለሰላም ያለው ዝግጅነት ያው ግልጽ ነው። በሁለቱም መንግስታት የጀመሩትን ሰላም አጠናክረን መቀጠል አለብን። ይህንን ወደ ኋላ እንዳይመለስ ደግሞ የሁላችን ትግል ያስፈልጋል የሚል ሀሳብ መልእክት ያለ ነው ማለት ነው።
ወደ ኦም ሀጀር ከተማ ለመግባት ከኤርትራ መንግስት ከፍተኛ አመራሮች መመሪያ ስላልተሰጠ ወደ ዋናው ከተማ መግባት ባይቻልም ከሰራዊቱ ጋርና ከህብረተሰቡ ጋር ተወያይተን ተመልሰናል ብሏል። ወይዘሮ ፍሮይኒ ጎሹም የተከዘ ወንዝ ተሻግረው ከኤርትራውያን ጋር ተገናኝተው ከተመለሱ አንዱ ናቸው።
ከዛ ሄደን ያዝነውን ህብረተሰብ ያው ህብሽ፣ ቡና፣ ስኳር፣ ሽልማት ለመሀጀር ህዝብ ይሄነውን ይዘን ሄደን አበርክተና ነው የመጣ።
የኤርትራ ወታደሮች ይሁን ህዝቡ ለሰላማዊ ግንኙነት ያላቸውን ፍላጎት የላቀ መሆኑ ተገንዝበናል ብለዋል ወይዘሮ ፍሮይኒ። በቀጣይ ሰላሙንና ወዳጅነትን ለማጠናከር የጋራ መድረክ ለማዘጋጀት ተስማምተን ተመልሰናል ብለዋል ያነጋገርኳቸው የሑመራ ከተማ ነዋሪዎች። ለአሜሪካ ድምጽ ራዲዮ ሙልጌታ ጽባሃ መቀለም።
አመሰግናለሁ ሙልጌታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ኢትዮጵያ ውስጥ አሁን እየታየ ያለው ለውጥ እንዲመጣ ከፍተኛ አስተዋጽኦ አድርገዋል፣ መስዋዕትነት ከፍለዋል ለተባሉ ኢትዮጵያውያን እውቅና ለመስጠት ሥራ መጀመሩን አንድ የሽልማት ድርጅት አስታውቋል። ይህ ለውጥ እንዲመጣ ከሰባት ዓመት ሕፃን ልጅ እስከ አዛውንት ሕይወታቸውን ገብረዋል ያሉት የእውቅናው ሥርዓት አዘጋጆች እውቅናው እነዚህንና በአመራር ላይ ያሉ ሰዎችንም እንደሚያካትት ገልጸዋል። እስክንድር ፍሬው ተከታዩን ዘግቧል።
አሁን ያለው ለውጥ ዋጋ ተከፍሎበታል ያሉ ኪዳን ኢትዮጵያ የተባለ የሽልማት ድርጅት መስራቾች ናቸው። ዕውቅና የመስጠቱን ሐሳብና ቀድ ዛሬ ይፋ ያደረጉት ሰዎች ሕይወታቸውን ከከፈሉ እኛ ደግሞ የማወደሱንና ለነሱ ዕውቅና የመስጠቱን ኃላፊነት እንወስድ ሲሉ መነሳታቸውን ማመልክተዋል። እናም ህብረተሰቡን ያሳተፈ የሽልማት ስነ ስርዓት ከመካሄድ አንጻር ከዚህ በፊት ለሁለት ጊዜ የሰሩትን ስራ መነሻ አድርገው ልምዳቸውንም ተንተርሰው አጋር ያሏቸውን 6 ድርጅቶችን ማካተው እንቅስቃሴ መጀመራቸውን ዛሬ ይፋ አድርገዋል። ዕውቅናው የሚሰጠው በተለያዩ ዘርፎች መሆኑንም ዛሬ በተካሄደው ጋዜጣዊ መግለጫ አስታውቀዋል። በተገኘው ሰላምና ነጻነት አስተዋጽኦ ያደረጉ በስልጣን ላይ ያሉ ሰዎች የሚለው የመጀመሪያው ዘርፍ ነው። በአገር ውስጥና በውጭ አገር ያሉ የፖለቲካ መሪዎች ደግሞ ሁለተኛው ዘርፍ ውስጥ ናቸው። በሶስተኛው ዘርፍ ለለውጡ አስተዋጽኦ ያደረጉ ምሁራን ተቀምጠዋል። በአገሪቱ እየታየ ላለው ለውጥ አስተዋጽኦ ያደረጉ የጥበብ ሰዎች ደግሞ በአራተኛው ዘርፍ ውስጥ ሊጠቆሙ ይችላሉ። አምስተኛው ዘርፍ ለለውጡ አስተዋጽኦ ያደረጉ ወይም ዋጋ የከፈሉ የመገናኛ ብዙሃንና የሲቪክ ማህበራት የሚገኙበት ነው። ጦማሪያንን ደግሞ በአምስተኛው ዘርፍ መጠቆም ይቻላል። በዚህ ዕውቅና የመስጠት ሂደት በህይወት የሌሉትን ጭምር የመዘከር ዕቅድ መኖሩንም አዘጋጆቹ ጠቅሰዋል። አሁን ያለው ለውጥ እንዲመጣ በተጠቀሱት ዘርፎች አስተዋጽኦ ያደረጉና በተለያየ መንገድ በሚካሄድ ድምጽ አስተጣጥ የሚመረጡ ኢትዮጵያውያን ዕውቅና እንደሚሰጣቸው የኪዳን ኢትዮጵያ መስራችና አዘጋጅ አቶ መስፍን ሰለሞን አስረድተዋል።
ለምሳሌ የመንግስት ባለስልጣናት ስንል ይሄንን አሁን ያገኘነውን ነገር እንደው ባጭሩ ባለፉት ጊዜያቶች ውስጥ ቢሆን ይሄ ዝግጅት መዘጋጀት አይችልም። አራት ነጥብ አይችልም። ቢያንስ ይሄንን እንድናዘጋጅ እድል የሰጡን የመንግስት ባለስልጣናት አሉ። ዋጋ ከፍለዋል እነሱ። ስለዚህ እነሱን ማህበረሰቡ ዋጋ ከፍለውልኛል እነዚህን ሰዎች ሜዳሊያ እንዲያጠልቁልኝ ይፈልጋለሁ፣ በተጨማሪም ኪዳን እንዲገቡልኝ ይፈልጋለሁ ያላቸውን በአንድ በኩል እንወስዳለን። ያው እንደምታውቁት አብዛኛው ያሁኑ ለውጥ ትግል ደግሞ ወጣት ውስጥ ነው። በእውነት አሁን በእነዚህ 4-5 አመታት ውስጥ ስንት ወጣት ረግፏል? ስንት ዋጋ ከፍሏል? ግን ምን ያህሉ ነው እየተዘከረ ያለው? ይሄ ድርጅት እንደ ድርጅት የሚቀጥለው አመት ኪዳኑ ምንድነው? ይሄንን ታሪክ አስተናግዶ በመጽሐፍ መንገድ ማቅረብ ነው። በኦሮሚያ ክልል፣ በአማራ ክልል፣ በጉራጌ፣ በደቡብ ክልል፣ በሶማሌ ክልል በጣም ብዙ ወጣቶች ይሄ ለውጥ እንዲመጣ ህይወታቸውን ገብረዋል፣ አካላቸው ጎሏል፣ ማህበራዊና ኢኮኖሚያዊ ቀውስ ደርሶባቸዋል።
አቶ መስፍን ለአሜሪካ ድምጽ በሰጡት ማብራሪያም ዕውቅና የመስጠቱ ሂደት እንዲሳካ ዝግጅት እየተደረገ መሆኑን አብራርተዋል።
በሰው ኃይል፣ በፋይናንስ፣ በመሳሰሉት ጥሩ ዝግጅት አለ ብዬ አስባለሁ። እስካሁን ያየነው የሚነግረን ውጤቱን እሱን ነው። ስለዚህ በዚህ ደረጃ ችግር ይገጥመናል ብዬ አላስብም።
እንግዲህ ህዝቡ ነው መራጭ ብላችኋል። ህዝቡ ነው አስተያየት የሚሰጠው የሚጠቁመውና ከዛን ጋር የህዝቡ ስሜት አንዳንድ ምልክቶች አይተናልና ከህዝቡ ስሜት አንጻር በሰላማዊ ሰልፎች የተንጸባረቁ በተለያዩ መንገዶች ምናልባት ዕውቅናዎቹ አሁን ያሉት የኢትዮጵያ መሪዎች ይጨምራሉ። ይሄ ኦልሬዲ የታወቀ ነገር ነው። ገና እናንተ ውጤቱንም ሳታዩ ወይም የህዝብ አስተያየት ሳትሰበስቡ የታወቁ ነገሮች አሉ። ለምሳሌ አሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ቲም ለማ የሚባለው በአጠቃላይ የለማ ቡድን የሚባለው አቶ ለማ መገርሳ የሚጠራው ቡድን ማለት ነው። እነዚህን ይጨምራሉ።
እንግዲህ አሁን ይህን የምናውቀው ከማህበረሰቡ ጥቆማ ሲመጣ ነው። እኛ የምንመርጥበትን ፎርማት ልከናል። ለውጡን እየመሩ ያሉ የመንግስት ባለስልጣናት ብለናል። ማህበረሰቡ ለውጡን እየመሩ የመንግስት ባለስልጣናት እነማን ናቸው እንዳል ካንተ ሀሳብ ጋር የምጋራው በተለያዩ ሰላማዊ ሰልፎች የታየ ነገር አለ። ነገር ግን እታች ድረስ እየወረድን ስንሄድ ምናልባት ማህበረሰቡ ደግሞ ያያቸው የራሱ ጀግኖች ሊኖሩ ይችላሉ። ለውጡን በመምራት በኩል ያንን ልንናገር የምንችለው ክልል ወጥተን የበተነውን መጠየቅ ሰብስበን መጥተን በማህበራዊ ድረገጽ የሚመጣውን ተመልክተን በኤስኤምኤስ ከቴሌ ጋር ባደረግነው ኮንታክት የሚመጣውን ነገር አይተን ነው ልንወስን የምንችለው። እኛ ዋናው አላማችን ግን ምንድን ነው? ነጻነትና ሰላም ዋጋ ተከፍሎበት ነው የመጣው። ከጻልች ከሰባት አመት ጻልች ጀምሮ እስከ ትልቅ አዛውንት ድረስ ህይወታቸውን ገብረውበታል። 50 አመታት ኢትዮጵያ ጨለማ ባርነት ውስጥ ነበር የነበረችው። ያ አሁን ትንሽ መንገዱ የነጻነት መንገድ ላይ ቆመናል። ነጻነት በስርዓት አልተገነባም፣ ሰላም በስርዓት አልተገነባም። እንዲገነባ አንዱ መስመር ነው ይሄ። በተለይ ደግሞ ያሁኑ የሚዲያ ስራ የነጻነትና የሰላም ፍሬዎችን እየፈለገ መሰብሰብ ነው። ስለዚህ ይሄ እንዲደረግ ነው የምንፈልገው። ይሄን ደግሞ ያው የማህበረሰቡን ውጤት እና የምንመልሰው ነው።
የዚሁ የኪዳን ኢትዮጵያ ሌላው የፕሮግራም አዘጋጅ የኪነ ጥበብና የሚዲያ ባለሙያው ጌታቸው ሸቱ በበኩሉ አላማቸው በአገሪቱ እየተካሄደ ያለውን የለውጥ ሂደት ማገዝ መሆኑን አብራርቷል።
በኢትዮጵያ ውስጥ እየታየ ያለው የተስፋ ጭላንጭል በጥሩ መሰረት ላይ እንዲታነጽ ሁሉም ህብረተሰብ ከተመልካችነት ወጥቶ ተሳታፊ መሆን እንዳለበት እናምናለን። ስለዚህ እኛ ይሄን ጉዳይ በምንድነው ማገዝ የምንችለው የሚለውን ነገር ስናይ አንደኛ ከአለፉት አመታት በዚህ በነጻነት ለዚህ ለሁለት ምንፈልገው ነገር ስማቸው የሚታወቅ የማይታወቅም ብዙ መስዋዕታት የከፈሉ ክፍሎች አሉ። ስለዚህ እነዚህን ክፍሎች አንድ እንዘክራቸው፣ ሜዳሊያ እናጥለቅላቸው። ሁለት በዚያ ሜዳሊያ ማጥለቅ መርሃ ግብር ላይ በተለያየ ጽንፍ ኮራሌጂቶ የሚታገሉ የተለያዩ ክፍሎች አሉ። እነዚህ ክፍሎች በአንድ ጋር ስለሚሰበሰቡ የኢትዮጵያን ኪዳን ኢትዮጵያ የምትፈልገውን ነገር ቢያንስ ሽግግሮች ደማል ባንድ ይሆኑ
የታገሉ የነበሩ ለማለት ነው። ምክንያቱም አሁን አብዛኛው ወደ አንድ እየመጣ ነው
የታገሉ መጥተዋል። ነገር ግን ነገም አሁን ለምሳሌ ከሁለት አመት በኋላ ምርጫ አለ። ከምርጫ በኋላ አሸናፊ የሚሆን ክፍል አለ። ያ በሚሆንበት ጊዜ ሰላማዊ ሽግግር መቀጠል አለበት። እነዚህ ነገሮች ሊያመጣ የሚችል በአጠቃላይ ሁሉም ፖለቲከኞች ኢትዮጵያን ማዕከል አድርገው ኢትዮጵያ በምትፈልገው መንገድ ከደም መፋሰስ የሆነ የፖለቲካ እንቅስቃሴያቸው እንዲያደርጉ ባለሙያዎችን በተለያየ ሙያ ላይ
መፋሰስ ውጪ የሆነ እንቅስቃሴ እንዲያደርጉ
እንደገና ለምሳሌ አክቲቪስቶቹ የተለያየ አሁን የሚንቀሳቀሱ ክፍሎች አሉ። በሙያቸው የሚሰሩት ነገር ላይ የበኩላቸውን ለኢትዮጵያ እንዲሰሩ ቃል ኪዳን የሚታሰርበት መድረክ እንዲሆን ነው የምንፈልገው።
እውቅና የመስጠቱ ሂደት ከህብረተሰቡ ከሚመጡ ጥቆማዎችና ወደ ተለያዩ ክልሎች በአካል ጭምር በመሄድ በሚካሄዱ ጥናቶች እንደሚታገዝ አዘጋጆቹ አስተውቀዋል። ድምጽ የመሰብሰቡና እውቅና የመስጠቱ ሂደት መቼ እንደሚጠናቀቅ እስካሁን ቁርጥ ያለ የጊዜ ሰሌዳ አልተቀመጠም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ የመጽሔት ክፍለ ጊዜ በዚሁ መጠናቀቁ ነው። ዝግጅታችን ግን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ዌብሳይታችን amharic.voanews.com ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም እጅ ስልካችሁ voa.horn.mobi MOBI ላይ ታገኙናላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሆነ። የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታዬ ነን። አሁን በስልክ ካስቀመጣችሁልን አስተያየቶቻችሁ ጥቂቱን እናሰማችሁ።
ጤና ይስጥልን የቮይስ ኦፍ አሜሪካ የአማርኛ ፕሮግራም ክፍል እንደምን አላችሁ? አንድ ጥያቄ አለኝ። ይህንንም ከቻላችሁ የውጭ ጉዳይ ሚኒስትርን በዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ ትጠይቁለት። ከዚህ ቀደም ውክልና ሲሰጥ ከኤምባሲ በቀጥታ ነበረ የሚሰጥ የነበረው። አሁን ግን በስቴት ዲፓርትመንት እና በሚኖርበት የክፍለ ሀገር ወይም በስቴት ሴክሬታሪ ጽህፈት ቤት ማህተም ተደርጎ ሁለቱ ቦታ ነው እንደገና ወደ ኤምባሲ ይሄድ የነበረው። ሁለት የትውልደ ኢትዮጵያ መታወቂያ ካርድ ይሰጥ የነበረው እዚህ ነበረ። አሁን ላሚኔትድ ብለው በፊንገር ፕሪንት አድርገው አገር ቤት ሰጠው። ከሀገር ቤት ወደዚህ ይመጣው ከሀገር ቤት ሄዶ ሲመጣ እየጠፋ ብዙ ችግር ላይ ደርሶብናል። ሁለተኛ ይህን ውክልናዎች አንዳንድ ጉዳዮች ሀገር ቤት ለማስፈጸም ብለን ውክልናውን ለመላክ ስንፈልግ ወደ 3 ሳምንት የአሜሪካ ውስጥ ወረቀት ተንከራቶ ደርሶ ወደ ኤምባሲ ደርሳ ከወር በኋላ አገር ቤት ላይ አንዳንድ የአፋጣኝ ውክልና ወረቀቶችን ቶሎ ለማድረስ አልቻልንም። በጣም ተቸግረናል። ስለዚህ ይሄ ለውጥ የተደረገበትን ምክንያት ወደ ኢትዮጵያ መታወቂያም ለማደስም ለማውጣትም ኢትዮጵያ እየተላከ ነው ያለው። ነባር ለማደስ እንኳን እዚህ ቢደረግ ምን አለበት? በአጠቃላይ አሰራሩ ከድሮ የተለየ የተደረገበት ምክንያት ምንድን ነው? ካለፈው ዓመት ጀምሮ እስካሁን ድረስ በዚህ ሁኔታ ላይ እየተሰቃየን ያለ ነው እና የውጭ ጉዳይ ሚኒስቴር እንዲያነጋግሩልን አመሰግናለሁ። ከዳላስ ቴክሳስ
ቪኦኤ እንደምናላችሁ በለው ነኝ። ቪኦኤ ምን ያለው ትራችሁ ትኩረት መሰጠት የሚገባውን ዜና ወደ ጎን እየተዋች ነው። ለምሳሌ ያህል ጀግናው የልማት አርበኛ ኢንጂነር ስመኘውና የኢትዮጵያ ኩራት የሆነው በጠራራ ፀሐይ መስቀል አደባባይ ተገድለው ይሄን ያህል ትኩረት አልሰጣችሁትም። እሱ የገነባው ለኢትዮጵያ ያዘጋጀው የነበረው ህዳሴ ግድብ ከሁለት ዓመት በፊት ወደ ነበረው ተመልሰዋል እየተባለ ነው። ሰራተኞቹ አድማ ላይ ናቸው፣ ስራ አቁመዋል። ግብጽ አረቦችን በማስተባበር ይህ ወደ ኋላ መለሰችው መሰራቱ ማለት ነው። ይሄ ግድብ እኮ እያንዳንዱ ኢትዮጵያዊ ከእለት ጉርሻው እያጠራቀመ የሰራው ጉጉት የሚጠብቀው ነው። ምን ነው ታዋችሁት? ወደ ጎን ታዋችሁት? ይሄ እኮ በጣም አስፈላጊ ለኢትዮጵያ ሕዝብ አስፈላጊ ነው። እናንተ ደግሞ ትፈለጋላችሁ።
ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች፣ የውጭ ጉዳይ ጥያቄን በተመለከተ የዋሽንግተን ዲሲ ወይም የዳላስ ወይም የአሜሪካ ኢትዮጵያውያንና ትውልደ ኢትዮጵያ ብቻ ችግር ባለመሆኑ በመላው ዓለም ባሉ ኢትዮጵያውያን ዘንድ የሚነሳ ጥያቄ ነው እና የውጭ ጉዳይ ሚኒስቴር የሚለውን ተከታትለን ለማሳወቅ እንሞክራለን። ምናልባት ለማቅለልም እየተሰራ ያለ ስራ ካለ ሌሎችም እንደዚሁ የተነሱ ጥያቄዎችን ተከታትለን መልስ እናገኝላቸዋለን። ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሽያኑ ስኪፕ ሲስክ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። ወደ ሁለተኛው የዝግጅታችን አጋማሽ እናልፋለን።
ዴሞክራሲ በተግባር ነው የሁለተኛው አጋማሽ የመጀመሪያው ርዕስ። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ሰሞኑን ለሶስት ቀናት ያካሄደውን ጉባኤ ሲያጠናቅቅ የከትናንት በስቲያው ሰኞ የአቋም መግለጫ አውጥቷል። መግለጫው ያካተታቸው ሐሳቦች በተለያዩ ማህበራዊ መድረኮች ላይ መነጋገሪያ ሆነዋል። ይህንኑ አስመልክቶ ሪፖርተራችን ሙሉጌታ አጽባሃ ከትግራይ የተለያዩ ወገኖችን አነጋግሮ አስተያየቶቻቸውን ሰብስቧል። ቀጥሎ ይቀርባል።
የጠየቅኳቸው አካላት በመግለጫው እንዲሁም ደግሞ መግለጫው አጽንኦት ከሰጠበት የቀጣይ የፓርቲ ጉባኤ ጉዳይ በተለይም ይህ ጉባኤ ለማደናቀፍ የሚሞክሩ አካላት አሉ፣ ለእነዚህ እንታገላቸዋለን የሚል ሀሳብ ለአስተያየት ሰጪዎቹም ጠይቄያቸዋለሁ። አቶ አብርሃ ዕቡይ የህወሓት አባልና በከፍተኛ አመራርነት የሚሰሩ ናቸው። በማዕከላዊ ኮሚቴው የተሰጠ መግለጫ በአገሪቷና በክልሉ ላለው ወቅታዊ ሁኔታ የሚመጥ ነው የሚል አስተያየት አላቸው።
አሁን ይህ መግለጫ ከዛ በላይ ዝርዝር ቢሆን ያለፉ መግለጫዎችን መድገም ነው የሚሆነው ማለት ነው። ስለዚህ አሁን በሀገር ደረጃም በክልላችንም እየተሰራ ያሉ ስራዎችን በተለይ በልማት በሰላም መስራት ያለብንን በትኩረት አይቶ አውጥተዋል። የጉባኤያችንም በድል እንዲካሄድ እዛ ላይ ተቀምጠዋል ማለት ነው። ከዛ በላይ ዝርዝር ማካሄዱ እኔ ብዙም ትርጉም የሚሰጥ አይመስለኝም ማለት ነው። የድርጅቱም የአቋም ለውጥም አይደለም ይሄ የሚያመላክተው ማለት ነው። በፊት የነበሩ የአቋም መግለጫዎች የሚደግፍ መግለጫ ነው እንጂ። ስለዚህ አጭር ነው ግልጽ ነው ደግሞ ማለት ነው።
በትግራይ ክልል ብቸኛ ተቃዋሚ ፓርቲ በሆነው ሓርና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊው አቶ አምዶም ገብረስላሴም በዚህ ጉዳይ ላይ ጠይቄያቸዋለሁ። መግለጫውን ከጠበቁት በታች ሆኖ እንዳገኙትና አዲስ ነገርም አላገኘሁበትም ይላሉ።
የህወሓት ማዕከላዊ ኮሚቴ መግለጫ ያው አዲስ ነገር የለውም። ከኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ እስንተን ተርሶ አዲስ ነገር ይዞ ይወጣል ብለን አስበን ነበረ፣ ግን ምንም አዲስ ነገር የለውም። ያው ከጉባኤያችን እናካሄዳለን ነው፣ ሌላ ብዙ አዲስ ነገር የለውም።
በመግለጫ ውስጥ ከህጋዊ የፖለቲካ ድርጅቶች ጋር የጋራ አጀንዳ በመያዝ እንሰራለን የሚል ሀሳብ ተንጸባርቋል። በዚህ ጉዳይ አቶ አምዶም ያላቸውን አስተያየት ሲገልጹ ይህ በተደጋጋሚ የሚገለጽና ህወሓት ቃል የሚገባው ነው፣ ወደ ተግባር ሊቀየር ይኖርበታል የሚል ምላሽ ሰጥቷል። 13ኛው የህወሓት ጉባኤ በቅርብ ጊዜ እንደሚካሄድና ይህንን ለማደናቀፍ የሚፈልጉ ኃይሎች አሉ፣ ለእነዚህም እንታገላቸዋለን የሚል በመግለጫው የተካተተ ሀሳብም ለሁለቱም አስተያየት ምንጮች ጠይቀያቸዋል። አቶ አብርሃ ሲመልሱ ሁሌም የሆሃት ጉባኤ ሲካሄድ የለውጥና የምርታ መድረክ ስለሆነ ለዚህ ደግሞ የሚቃወሙ ኃይሎች ስላሉ ነው ይላሉ።
ያው ሆሃት ሁሉም ጉባኤ ሲያካሂድ ለውጥ የሚያመጣ ጉባኤ ነው የሚያካሂደው ማለት ነው። በርሃ ያለን ካየናቸው ጉባኤዎች ከአንድ ደረጃ ወደ ሌላ ከፍታ የሚያመጡ ጉባኤዎች ነው የሚያካሂደው ሁሌ። ስለዚህ አሁንም በዚህ በአገራችንም ይሁን በክልላችን ያለ የፖለቲካ ሁኔታ እናውቃለን ማለት ነው። ስለዚህ ይሄን የሚካሄደው ጉባኤ የዚህ ሀገራችን ይሁን በክልላችን ያሉ ችግሮችን ቀርፎ ድርጅቱም ተጠናክሮ ኃይል አግኝቶ እንዲወጣ ነው የሚካሄደው ይሄ ጉባኤ ማለት ነው። ስለዚህ ይሄን ጉባኤ ከውጭም ከውስጥም አይኑ በዚህ ጉባኤ ላይ የተከለ ብዙ ኃይል አለ። ይሄ ግልጽ ነው ማለት ነው። ይሄን ጉባኤ ከተሳካ ወደ ተጠናከረ ሁኔታ ይመጣሉ። ስለዚህ ይሄን ስጋት የሚሆነው ኃይል እንደሚኖር ምንም የሚያጠራጥር ነገር የለም ማለት ነው። ስለዚህ እነዚህ ስጋት ያለባቸው ኃይሎች ደግሞ ይሄን ጉባኤ ለማደናቀፍ በማህበራዊ ሚዲያም ሊሆን ይችላል፣ በተለያዩ ሚዲያዎችም ሊሆን ይችላል፣ ሰዎች በማደራጀትም ሊሆን ይችላል ይሄን ጉባኤ እንዲኮላሽ ጥረት ከማድረግ ወደ ኃይል አይሉም ማለት ነው። ስለዚህ ከአሁኑ በጥንቃቄ ይሄን ጉባኤ እንዲመራ በመግለጫው ላይ መካተቱ ተገቢ ነው የሚመስለኝ እኔ ማለት ነው።
አቶ አምዶን በበኩላቸው ጉባኤውን ለማደናቀፍ የሚል ሐሳብ በህወሓት አመራር ውስጥ ልዩነት ስላለ ይህንን ለመግለጽ ነው አንዱን አንጃ ሌላውን ለማጥቃት የተጠቀመበት መሆኑን ይናገራሉ።
ያው እንደተለመደው የህወሓት ሁለት አንጃዎች አሉ። አንደኛው ለአንደኛው ለማጥቃት ወይም አሸንፎ ለመውጣት የተጠቀመበት አገላለጽ ነው። ጉባኤው የህወሓት አባላት ናቸው የሚሳተፉት። እዚህ ውስጥ ገብቶ የሚሳተፍ ሌላ የውጭም የኢህአዴግም ኃይል ያለ አይመስለኝም። ዋነኛው ይሄ የሚያሳየው በህወሓት የእርስ በርስ ልዩነት እንዳለና በዚህ የተነሳ አንዱን አንዱን ጥሎ የሚያልፍበት ሁኔታ ነው እንጂ ከኢህአዴግም ከውጭም በጉባኤው የሚሳተፍ አካል የሚኖር አይመስለኝም። ከሆነም ግብዣ የሚደረግበትም ከኢህአዴግ የተወሰኑ ድርጅቶች ሊኖሩ ይችላሉ። እነሱ ግን ያለ ድምጽ ነው የሚሳተፉት እንደ ህወሓት ባህል ማለት ነው። ስለዚህ እነዚህ በእንግድነት የመጡት የህወሓት ስብሰባ ይዘርጋሉ፣ ይባላሻሉ የሚል እምነት የለኝም።
አቶ መረሳ ጸሐዬ በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ረዳት ፕሮፌሰር ናቸው። የፓርቲው መግለጫ በአጭር የተገለጸና ወቅታዊ ሁኔታዎችን የሚያንጸባርቅ ነው ሲሉ ይናገራሉ።
በትግራይ ሲነሱ የነበሩ ለምሳሌ በሰላማዊ ሰልፍ መልኩ የተገለጸ ከኤርትራ ያለን ዘላቂ ሰላም እንዲመጣ ፌዴራላዊ ስርዓት የመከላከል ህገ መንግስታዊ ስርዓት የትግራይ በትግራይ ተወላጆች የሚደርስ ጥቃትን መከላከል እነዚህ ሁሉ ማከላከም ህጋዊ እውቅና ሰጥቷል። እነዚህም ድርጅቱ እንደሚፈጽማቸውና ለዚህ እንደሚታገል በላ በኩል ደግሞ ጉባኤው ትልቁ የትግራይ አጀንዳ ያሁን ወቅት እንደሆነ ስለዚህ ህዝቡ ከጉባኤው የሚጠብቀው ትልቅ ነገር እንዳለ ምክንያቱም በኢትዮጵያ ነባራዊ ሁኔታ ሁልጊዜ ከምርጫ በላይ ለጉባኤ ትልቁ ትኩረት የሚሰጥበት ዋና ምክንያት መሰረታዊ ለውጦች ከጉባኤው ስለሚመጡ ናቸውና በእንደዚህ መለኪያዎች ጥፍለፍ የሰጠው መግለጫ ብዙ ነገር ያለው ነው ማለት እንችላለን።
ከጉባኤው ጋር በተያያዘ የተገለጸው ደግሞ ጉባኤውን ማካሄድ የፓርቲው ህጋዊነት የሚያረጋግጥ ጥንካሬውን ደግሞ የሚያሳይበት በመሆኑ ይህንን ተከትሎ ጥንካሬውን የማይፈልጉ ኃይሎች እንደሚታገሏቸው ለማሳየት ነው ብሏል።
ጉባኤ በህወሓት ደንብ መሰረት መቼ እንደሚካሄድ ለስንት ጊዜ እንደሚራዘም የተቀመጠ ነገር ነው። ይሄ ደግሞ የኢትዮጵያ ምርጫ ኮሚሽን ወይም ደግሞ አስፈጻሚ አካል ማንኛውም ፓርቲ መቼ ጉባኤ እንደሚያካሄድ፣ እንዴት እንደሚመረጥ፣ እስከ መቼ ድረስ እንደሚያራዘም፣ ለስንት ጊዜ እንደሚያራዘም የተቀመጠ ነው። ስለዚህ ጉባኤው እስካሁን ባለው ኢንፎርሜሽን ሌሎች የተለዩ ምክንያቶች ካልመጡ ድረስ ለመጨረሻ ጊዜ የተራዘመ እንደሆነ ነው የሚነገረውና ይሄ ማለት ደግሞ በተቀመጠው ጊዜ በህገ ደንብ መሰረት ጉባኤ አላካሄደም ማለት የህጋዊነት ጥያቄ ሌጋል ፐርሰናሊቲ የፓርቲውን ጥያቄ ያነሳል ማለት ነው። ስለዚህ በጊዜው ጉባኤህን አላካሄድክም፣ ስለዚህ ህጋዊ እውቅና የለህም ሁሉ ሊባል ይችላልና ከህግ አንጻር የግድ ጉባኤ ማካሄድ የህግ ቁመናን እና ህልውናን የማረጋገጥ ጉዳይ ነው የሚሆነው። በተለይ ደግሞ ለየት የሚያደርገው የአሁኑ ጉባኤ 12ኛው ጉባኤ ገና ግጭቱ ሳይጀመር በኢትዮጵያ የፖለቲካል ክራይሲስ ሳይጀመር ነው የተካሄደ። አሁን ግን ከሶስት አመት በኋላ ክራይሲሱ እንዳለ ነው። ስለዚህ አዲስ ውሳኔዎች ያስፈልጋሉ፣ አቅጣጫ መስጠት ያስፈልጋል። አመራር ደግሞ ይህንን የማስቀመጥና በሚህጋው አካላትም በጉባኤ በማዕከላዊ ኮሚቴ አስፈጻሚ አካል እነዚህ አጥድቆ ወደ መንግስት ፖሊሲና ስትራቴጂ ቀይሮ ያሉ ጥያቄዎች ምን እንደሆኑ አዳዲስ ነገሮች መጥቷል። ለምሳሌ የኤርትራ አዲስ ክስተት ነው ማለት እንችላለን። ከኤርትራ ጋር ያለን ግንኙነትና እንዴት እናነባዋለን፣ እንዴት ዘላቂ ሰላም እንዲመጣ እንሰራለን የሚለው ጉባኤው ለማዕከላዊ ኮሚቴና ለአስፈጻሚ አካሉ አቅጣጫ መስጠት አለበት። በጉባኤ ያልጸደቁ ነገሮች መንግስት ዝም ብሎ ቢፈጽማቸው ኦልሞስት የክራይሲስ ታይም ሊደርሺፕ ነው የሚሆነውና ይሄንን ደግሞ ብዙም ላይስኬድ ስለሚችል በህጋዊ በፖለቲካ ምክንያቶች ጉባኤ የሚካሄድ ሁኔታ ትልቅ ነው። በአንድ በኩል ጉባኤ ደግሞ ከዚህ በኋላ ሳይራዘም ማካሄድ ለክራይሲስ ማኔጅመንቱ አንድ መልእክት ተደርጎ ሊወሰድ ይችላል። ክራይሲስ ስላለ ጉባኤ አለካሄድም ብሎ ለረጅም ጊዜ መቆየት በራሱ በክራይሲሱ እንደተሸነፈ ነው የሚያሳየው። ስለዚህ በጊዜው ከነም ብዙ ፈተናዎችና ህወሓት ለምሳሌ ይህን ጉባኤ ሊያደናቅፉ የሚፈልጉ አካላት ብዙ ናቸው ብለዋልና እነዚህ አካላት የተገለጸ ነገር የለም በማኒፌስቶ ግን እነዚህ አካላት አሁን በብዙ መልኩ ሊገለጽ ይችላል። በአገር ደረጃ ሊገለጽ ይችላል፣ በፓርቲ ደረጃ ሊገለጽ ይችላል፣ በአይዲዮሎጂም ሊሆን ይችላል፣ ሪጅናል ሴክሬቲም ሊገለጽ ይችላልና እነዚህ ሁሉም ከግምት ውስጥ በማስገባት ይህ ጉባኤ ትልቁ የትግራይ አጀንዳ መሆኑን ነው ትልቁ አጽንኦት የሰጠው።
ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙልጌታ። ወደ ተከታዩ ቅንብር እናልፋለን። አብራክ የመጽሐፍ ግምገማ ባህልና ማህበረሰብ ይከተላል።
በኢትዮጵያና ኢትዮጵያውያን ዘንድ ተስፋፍቷል የተባለው ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ በዕለት ተዕለት የፖለቲካና የማህበራዊ ግንኙነት ላይ የፈጠረውን የተወሳሰበ ችግር የሚያሳይ ነው የተባለ መጽሐፍ ባለፈው ሳምንት ለንባብ በቅቷል። የህገ መንግስት ህግ ባለሙያውና በኢትዮጵያ ነክ የፖለቲካ ጉዳዮች ላይ ሐሳቡን ሲያቀርብ ሲከራከርና ሲሟገት በሚታወቀው አቶ ሙሉጌታ አረጋዊ ተጻፈው አብራክ መጽሐፍ ግምገማም ቀርቦበታል። ጽዮን ግርማ ዝርዝሩን ይዛለች።
እሁድ ዕለት በሃዋርድ ዩኒቨርሲቲ የተመረቀውና ለውይይት የቀረበው አብራክ የተሰኘው የአቶ ሙልጌታ አረጋዊ መጽሐፍ ልቦለድ ነው። ጸሐፊው መጽሐፉን ባስተዋወቁበት ጽሑፍ ባለታሪኮቹ አርካኒ ጫላና ዋልታ ሀጎስ ይባላሉ። አርካኒ አምቦ፣ ዋልታ መቀሌ በቅለው ህይወት አዲስ አበባ ላይ ያገናኘቻቸው ወጣት የህግ ምሁራን ናቸው ይላል። የተለያየ ቋንቋ ተናጋሪነታቸው ሳያግዳቸው ከጥልቅ ፍቅር ቢወድቁም ግንኙነትና ፍቅራቸው በሰዎች አልጸደቀላቸውም። ማህበረሰቡ ፍቅራቸውን አልተቀበለውም። ዘመድ አዝማድ ሲቃወማቸው መንግስትም አስጨንቋቸዋል። አገርም በግጭት እየታመሰ ሲጨነቅ እነሱም አብረው ተጨንቀዋል ይላል ጽሑፉ። ህይወታቸውን ባሰቡበት መንገድ መምራት ያልቻሉት ፍቅረኛሞች ካስጨነቃቸው አስተሳሰብና እምነት ጋር ግብ ግብ ገጥመዋል። ለግብ ግቡ ያነሱት መሳሪያ ደግሞ ጥያቄ ብቻ ነው፣ ለምን የሚል ጥያቄያቸውን ለህዝብ፣ ለሀገር፣ ለመንግስትና በተለይም የብሔርተኝነት አቀንቃይ ለሆኑ ፖለቲከኞች የቀረበ ነው ብሎታል። ለአቶ ሙልጌታ መጽሐፉን ለምን ጻፉት ስል አጭር ጥያቄ አቀረብኩላቸው።
እኔ ለረጅም ዓመታት ኢትዮጵያ ውስጥ ያለው የማህበራዊ ህይወት በሰዎች ላይ በኢትዮጵያውያን መካከል ያለው ግንኙነት ሁሌ ሲያሳስበኝ ቆይተዋል። ማለት በብሔር ብሔረሰብ አገር ተከፋፍሎ በእነዚህ ብሔርና ብሔረሰቦች መካከል ያለው ግንኙነት አንዳንድ ጊዜ በግልጽ ሌላም ጊዜ በድብቅ ነው። በቅርብ ጊዜ በተለይ ባለፉት 4-5 ዓመታት በጣም በከባዱ አስጊ ደረጃ ያደረሰበት ጊዜ ነው ያለፍ ነው እና ሳባጭሩ በፈረንጅ ከ2001 ጀምሮ ሲያስጨንቀኝ የነበረ ነገር ነው ይሄ የኛ የሀገራችን የእርስ በርሳችን ግንኙነት። ሶ አሁን ሁሌ በተለያየ የሚዲያ አውትሌት የተለያየ ስብሰባ ውይይት ምናምን አነሳው ነበረ በግሌ እንደዚሁን ከቀጠልን አገር በብሔር በብሔረሰብ እንደዚህ ተከፋፍሎ ውጥረት ተፈጥሮ ምንቀጥል ከሆነ አንድ ቦታ ላይ ስንደርስ ውጥረቱ ይበጠስና የሆነ ችግር ሊፈጠር ይችላል የሚል ስጋት ነበረኝ ሁሌ።
አቶ ሙልጌታ መጽሐፉን ለመጻፍ ይኖሩበት ከነበረው ዩናይትድ ስቴትስ ወደ ኢትዮጵያ ተጉዘው ከማስተማር ስራ ጋራ ለ2 ዓመት ጥናት በማድረግ በብሔርተኝነት ምክንያት በማህበራዊ ግንኙነት ላይ የተፈጠረውን ውስብስብና አስቸጋሪ ሁኔታ በልብ ወለድ መልኩ እንዲታይ ማቅረቡ ችግሩንም ቁልጭ አድርጎ ያሳያል፣ ለቀጣይ ውይይትም ይጋብዛል ይላል።
በምን መንገድ ወደ ተደራሴ ወይም ወደ አንባቢው ቢቀርብ የተሻለ ይሆናል የሚል ሳስብ ብሔረተኝነት በአጠቃላይ ስታዩ የሰፊው ህዝብ እንቅስቃሴ ነው፣ ማስ ሙቭመንት ነው። ህዝብ ነው የሚያነቃንቀው። የብሔረተኝነት እንቅስቃሴ በህዝብ ነው የሚደረገው፣ ግን አንቀሳቃሾቹ መሪዎቹ የተወሰኑ ምሁራንና የተወሰኑ ባለሀብቶች ናቸው። ሰው
እነዚህ ሰፊው ህዝብ የብሔረተኞች እንቅስቃሴ የሚያካሄድ ሰፊው ህዝብ ስለ ብሔረተኞች ያለው ግንዛቤ ምን ያህል ነው? ያ ግንዛቤ ላይ ስራ ቢሰራ ምናልባት በተለያዩ ብሔር ብሔረሰቦች የሚፈጠረው ግጭት ከመፈጠሩ በፊት ሰው አስቦ ይሄ ነገር እንዴት ነው ጎበዝ ብሎ ፋታ አግኝቶ ራሱን የሚጠይቅበት አጋጣሚ መፍጠር የሚችልበት ሁኔታ መፍጠር ይቻላል ብዬ አሰብኩ። ያ ደግሞ ምንድነው ብሔረተኝነት ምንድነው የሚለው ነገር ጠይቀን አንስተን ብንነጋገርበት የተሻለ ግንዛቤ ቢኖረን ሊመጣ የሚችል በህዝቦችና በብሔሮች መካከል ሊፈጠር የሚችለው ግጭት ሊቀር ይችል ይሆናል አትሊስት ያግዛል ብዬ አስባለሁ።
በሀገሪቱ ውስጥ በሚፈጠረው የፖለቲካ ችግር ምክንያት ህዝብ በብሔር ተጠቂ ይሆናል ሲልም በምሳሌ ጠቅሷል። ትልቁ ችግር ህገ መንግስት ውስጥ ያለው ነው ብሏል።
ብሔር ብሔረሰብ የሚለው ከኢህአዴግ በፊትም ነበረ፣ በደርግም ነበረ፣ በኃይለ ሥላሴ ዘመንም ነበረ። ኢህአዴግ ያደረገው ነገር ምንድን ነው? በጣም ለየት ያለ ነገር ነው ያደረገው። ብሔር ብሔረሰቦችን በተመለከተ ብሔረተኝነትን በህገ መንግስት ደረጃ ኢንስቲቱሽናላይዝ አድርጎታል። ይህ የኢህአዴግ መንግስት አንድ ሰው የግድ አማራ ነኝ በል፣ የግድ ትግሬ ነኝ በል፣ ሉክ አባቴ ትግሬ ነው እናቴ አማራ ነች ብቲ ቀበሌ ሄደች መታወቂያ ለማውጣት ከሁለቱ አንዱ ምረጭ ነው ምትባል። ይሄ በጣም ገብቶኝ የማያውቅ ነገር ነው። ለምን አንድ ሰው ሁለት መሆን እንደማይችል መንግስት ያልመለሰው ጥያቄ ነው። እና ስርዓቱ ህዝቡን በመከፋፈል ላይ ብቻ የተገነባ ስርዓት ነው ብዬ ነው የማስበው። ስለዚህ የኢትዮጵያ ህገ መንግስት የ26 ዓመት ልምድ አለን፣ ቢያንስ የ20 ዓመት ልምድ አለን። ህገ መንግስቱ ወጥቶ ተግባራዊ ከሆነበት ጊዜ ጀምሮ ብንቆጥር ሰው የዚህ የ20ና የ22 ዓመት እና ያለ ህገ መንግስት ሬከርድ ምንድን ነው? ምንድን ነው ይሰራለን? እንግዲህ መጀመሪያ ኢህአዴጎች ሲመጡ በቀንነት አስበውት ሊሆኑ ይችላሉ፣ ይሄ ለሀገር ሊጠቅም ይችላል ብለው ሊሆኑ ይችላሉ። ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል። ይሄ ህገ መንግስት ጠቀመን ወይ? እንደዚህ ሀገርን በብሔር ሸንሽኖ ሁሉም ሰው በብሔሩ እንዲያስብ መደረጉ፣ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃ አለን። ድሮ በሀሳብ ነበረ። ደርግ እንደዚህ አድርጎ አንድነት ላይ ስለሰራ ብቻ አገር አፈረሰ ተብሎ ተሰች አይደለ? ዴሞክራሲን አፍኖ አንድነት አንድነት የሀገር አንድነት ይቻያለ። አሁን ደግሞ በግልባጭ ኢህአዴግ ምንድን ነው ያደረገው? የሀገር አንድነትን እየተወ እየጣለ እየናቀ በሀገር መበጣጠስና በሀገር ልዩነት ላይ በጣም ስለሰራ የእርስ በርሳችን ከፍተኛ ችግር ውስጥ የገባንበት ጊዜ ፈተና ስላለ ነው። እና መደረግ ያለበት ምንድን ነው? ቆመን ህገ መንግስትን እንደገና ማየት የሚችል ጉባኤ መጠራት ያለበት ይመስለኛል እኔ። እና ህገ መንግስቱ ማጥናት የሚችሉ በሙያው ገይ ነው እውቀት ያላቸው ሰዎች በመንግስት ተደራጅተው ይህ ህገ መንግስትችን መርምረው ከሀያ ምናምን ዓመት በኋላ ህገ መንግስት ሰው የሰራው ዶክሜንት ነው። ግን ሰው ከሰራው በኋላ ዝም ብለሽ ከተውሽው እሱ ራሱ አንቺን የመቆጣጠር አቅም አለው። ህገ መንግስት ራሱ ለምሳሌ ቋንቋችንን እዩ፣ ብሔር ብሔረሰቡ እንደዚህ ነው አሁን ያለው እና ከህገ መንግስት የመጣ መሄድ። ስለዚህ ህገ መንግስት ቁጭ ብለን አሁን እሺ እስካሁን በዚህ መተናል፣ ሬከርዳችን ምንድን ነው፣ ጥቅሙ ምንድን ነው ጉዳትም ተብሎ ሲመዘንና የማይጠቅመንን ትተን የሚጠቅመንን ይዘን ወደፊት መሄድ የምንችልበት ትንሽ ቀይረን ነገሮችን ኢትዮጵያን ይበልጥ ማቀራረብ የምችልና የሀገሪቱ አንድነት ጠብቆ ወደፊት አብረን እንድንሄድ የሚያደርገንን እና ሰላምና ብልጽግና ሊያስገኝልን የምችል መንገድ ምንድን ነው ብለን ብንወያይ። ህገ መንግስቱ ድንጋይ ላይ የጻፈ እግዚአብሔር ቃል አይደለም፣ የሰዎች ስራ ነው። በሰዎች ሊቀየርና በሌላ ሊተካ ይችላል የሚል እምነት አለ።
አብራክ የተሰኘው መጽሐፍ ማህበረሰብ ውስጥ የፈጠረውን ችግር ቁልጭ አድርጎ ያሳያልም ሲል ተናግሯል። መጽሐፉን በማንበብ አስተያየቷን የሰጠችው የህግ ባለሙያና የሰብአዊ መብት አራማጅ ወይዘሪት ሶሊያና ሽመልስ አብራክ የተሰኘው መጽሐፍ ይሰጠዋል ያለችውን ጥቅም ጠይቄያታለሁ።
አንደኛ አሁን ያለንበትን ዘመን በዘመን ውስጥ የነበረውን የፖለቲካና የብሔር መስቀልቀል ዶክመንት ያደርጋል፣ ሰንዶ ያስቀምጣል። አንደኛው ነው። ሁለተኛው ደግሞ በዚሁም አጋጣሚ በተለያየ ሁኔታ አሁን ያለውን ከፍተኛ የተስፋፋውን ብሔርተኝነትና ከብሔር ጋር የተያያዘውን የፖለቲካና የማህበራዊ ሁኔታ ላይ ያለው ንግግር ኮንቨርሴሽን ያጠናክረዋልና ለሱ እንደ መነሻ ሊሆን ይችላል። ከዛ በተጨማሪ ደግሞ በተለይ የዕለት ተዕለት የሆነ የፖለቲካ ሂደት ለማይከታተሉ ወጣቶች እና ያለውን ሁኔታ ወደ ሁኔታውን ውስብስብነት ለማይረዱ ወጣቶች ደግሞ ለእነሱም ይህንን ንግግር መጀመሪያ ለኢንፎርሜሽን ለማግኘም ይሆናል።
ወይዘሪት ሶሊያና መጽሐፉ ውይይት እንደሚያስፈልገን አስታዋሽ ነው ትላለች።
ብዙ ጊዜ የብሔር አመጣጥንና የብሔር ፖለቲካ ብለን ስናወራ ወይም የአገሪቱ ፖለቲካ ብለን ስናወራ ስለ ፌዴራሊዝም የመሳሰሉት እነዚህ ጉዳዮች ስናወራ አብዛኛዎቹ ንግግሮቻችን በጣም ቲዎሪ ህግ መሰረት ያደረጉ ፖለቲከኞች የሚናገሯቸው ለእነሱ የምንመልሰው እንደዚህ እንደዚህ የመሳሰሉት ሆኖ ነው የሚቀርበው እና ወደ መሬት ወርዶ በእያንዳንዱ ሰዎች ላይ ህይወት ላይ ያለው ነገር ምን ይመስላል ወይም በአንድ ሰው ታሪክ ውስጥ ቢካተት በግል አንድ ሰው የሚኖር ሰው ታሪክ በሚወደው በሚኖረው በሚገባው በሚወጣው በቤተሰቡ በእናቱ በእህቱ ቢካተት ምን ይመስላል የሚለውን ነገር ለማየት እድሉን አይሰጠንም። ብዙ ጊዜ የአወራራችንም ኮንቨርሴሽን መሆን ያለው የፖለቲካ ኮንቨርሴሽን እና ይሄ መጽሐፍ ያንን እድል ሰጥቷል። በግለሰብ ደረጃ ያ ታሪክ ቢመጣ እንዴት ነው የሚለውንና ለሱ ሪፍሌክሽን ትልቅ እድል ይሰጠን ይመስለኛል። ያ ማለት ግን ሌሎች ታሪኮች ሁሉንም ማለት አይደለም በእኔ አስተያየት እንዳየሁት ከራሴ እንደተማርኩት ከሆነ። ነገር ግን በዚህ ደረጃ ራሱ በጣም በጣም ከፍተኛ ሆነ ሲግኒፊካንት በሆነ ሁኔታ ማህበራዊ ህይወታችንና የግል ህይወታችንን የሚያመሳቅል ከሆነ በዛ ሳይድ መታየት ያለበት ንግግር በደንብ ኮንቨርሴሽን ሊኖር የሚገባበት ጊዜ ላይ የደረስን ይመስለኛል። መጽሐፉ የሱ በጣም ጥሩ አስተዋሽ ሪማይንደር ነው። ጊዜው አሁን ነው ይሄን ጉዳዩን ካላወራንበት በግል ታሪኮቻችን እንደዚህ አፌክት ያደርገናልና በዚህ ስለሚነካ እያንዳንዱን ይሄን ማውራት ካልጀመርን በፖለቲካ ደረጃ ዝም ብለን አብስትራክት አድርገን ከላይ የምናወራው ነገር ትርጉም የለውም የሚለውን ነገር ለመስጠት በዛ በኩል ተስፋ ሰጪ ይመስለኛል በአንድ ሳይድ። በሌላኛው በኩል ግን ቅድም ያልኩትን አይነት ጥያቄዎች በማንሳት ምናልባትም ብዙ ተስፋ የለንም የሚልም አይነት ነገር ያመጣልና እኔ በሁለቱም በኩል ወደዛም ወደዚህ የሚወስደኛል። በአንድ በኩል ይሄ ጉዳይ ብዙ ማያሳስባቸው በግል ህይወታቸው አፌክት እንዲያደርጋቸው እሱን አልፎ የሚወጡ ግለሰቦች ይኖራሉና የፖለቲካውን ሂደት ተጽዕኖ ሊያደርጉት ይችላሉ እንደዛ ብዬ አምናለሁ። በሌላኛው በኩል ደግሞ ምናልባት ፖለቲካው በጣም ይጫንና የግሎች የሰዎችን የግል ህይወትም በጣም ሊበጠብጥም ይችላል ብዬ አስባለሁና በአንድ በኩል ተስፋኛም ነኝ በግለሰቦች ይህንን አልፎ መውጣትና ሀገሪቷም ይህን አልፋ መውጣት። በሌላ በኩልም ደግሞ ምናልባት ስጋቱም አለኝና ያ ስጋት ለረጅም ጊዜ ይቆያለን ብዬ አስባለሁና የወሰንኩት ነገር በመሀል የለም። ግን ሁለቱንም ለማየት መጽሐፉ ጠቃሚ ነው።
የመጽሐፉ ጸሐፊ አቶ ሙልጌታ አረጋዊ ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ ፖለቲካዊና ማህበራዊ ግንኙነት ላይ የፈጠረውን ስንክሳርና የተወሳሰበ ችግር ለመቅረፍ የሰከነ ውይይት ያስፈልጋል ባይ ነው። ጊዜው ደግሞ አሁኑ ነው ሲል አስቀምጦታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ናሚቢያ የኤችአይቪ ኤድስ ወረርሽኝን እየተቆጣጠረች መሆኗን የሚያመላክት አዲስ አሃዝ ባለፈው ሐምሌ ወር በተካሄደው የዓለም አቀፍ የኤድስ ጉባኤ ላይ ይፋ ተደርጓል። የናሚቢያን ማህበረሰቦችን መሰረት ያደረገ የጸረ ኤችአይቪ መርሃ ግብር ውጤታማነት ግምገማ እንደሚያሳየው በሀገሪቱ ካሉ ኤችአይቪ በደማቸው ውስጥ ካለ አዋቂዎች ውስጥ 77% በደማቸው ውስጥ የሚገኘውን የቫይረሱን መጠን ለመቆጣጠር በቅተዋል። ይህ ነው በአንድ ማህበረሰብ ውስጥ ጸረ ኤችአይቪ ሕክምና ውጤታማ መሆኑን ለመለካት በስፋት በስራ ላይ እየዋለ የሚገኘው በማለት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ናሚቢያ ያስገኘችው የተጠቀሰው ውጤቷ በተባበሩት መንግስታት ድርጅት ከወጣውና እንደ አውሮፓውያን አቆጣጠር በ2020 73% የነበረውን ኢላማዋንም አሻሽለዋለች ብለዋል። ናሚቢያ ይህንን ከፍተኛ ውጤት ልታስመዘግብ የቻለችው አለ ርዕሰ አንቀጹ ሲቀጥል የኤችአይቪ መከላከልና ሕክምና አገልግሎቶቿን በማስፋፋቷ ነው። ይህንን ለማከናወንም ትኩረቷን በህዝቧ ውስጥ በግለሰብና በማህበረሰብ ደረጃ ቫይረሱ ያለባቸው ሰዎች በደማቸው ውስጥ ያለውን መጠን በመቆጣጠርና ተራማጅ የሆኑ የጸረ ኤችአይቪ ፖሊሲዎችን ፈጥና በመተግበሯ ነው። ርዕሰ አንቀጹ ሲቀጥል ናሚቢያ ውስጥ እድሜያቸው ከ15 እስከ 24 ዓመት የሆኑ ሴቶች ልጆች በተመሳሳይ እድሜ ካሉ ወንዶች ይበልጥ ለቫይረሱ የተጋለጡ መሆኑን አሃዞቹ ያመለክታሉ ካለ በኋላ ይህ የሚያሳየው ታዲያ ወጣት ሴቶችን ኢላማ ያደረጉ የኤችአይቪ መከላከል ስራዎች በስፋት መሰራት እንዳለባቸው ነው። ቫይረሱ በደማቸው ውስጥ ያለ ወንዶች በተለይም ከ25 ዓመት እስከ 35 ዓመት እድሜ ክልል ውስጥ ያሉት በሙሉ ህይወት አድን መድኃኒቶችን አግኝተው በደማቸው የሚገኘውን የቫይረስ መጠን እንዲቆጣጠሩ ማድረግ እንደሚያስፈልግ ነው ብሏል። የዩናይትድ ስቴትስ የዓለም ጸረ ኤድስ ጥረቶች አስተባባሪና የዓለም አቀፍ የጤና ዲፕሎማሲ ልዩ ተወካይ ዴብራ ብሪክስ ይህ አስደሳች አሃዝ የሚያመለክተው ማህበረሰቦችን ያማከለ አሰራር በሰዎች ደም ውስጥ ያለውን የቫይረስ መጠን እንዳይባዛ ለመግታት በዚያም አማካይነት አዳዲስ የቫይረሱ ተያዦችን ቁጥር ለመቀነስ አዋጪ መንገድ መሆኑን ነው ብለዋል። የዩናይትድ ስቴትስ የበሽታዎች ቁጥጥር ማዕከል ሲዲሲ ዲሬክተር ሮበርት ሬድፊልድም በበኩላቸው መስሪያ ቤታቸው ለናሚቢያ ድጋፉን መስጠቱን እንደሚቀጥልና በዓለም ደረጃም የኤችአይቪ ወረርሽኝን አካሄድ ለመቀልበስ የሚካሄዱትን ጥረቶች ማገዙን እንደሚቀጥል አስታውቀዋል። ህብረተሰብን ያማከለ የኤችአይቪ ዞታ ግምገማ የተባለው መርሃ ግብር በዩናይትድ ስቴትስ ፕሬዝደንታዊ የጸረ ኤድስ መርሃ ግብር ፔፕፋር በኩል የሚሸፈነው በዩናይትድ ስቴትስ መንግስት ነው። ፕሮግራሙ የሚካሄደውም በሲዲሲ፣ በኮሎምቢያ ዩኒቨርሲቲና በአገሮች መንግስታዊና መንግስታዊ ያልሆኑ ድርጅቶች አጋርነት መሆኑን ርዕሰ አንቀጹ አመልክቷል። አያይዞም አራት ተጨማሪ ሀገሮች ኢትዮጵያ፣ ሄይቲ፣ ኬንያ እና ሩዋንዳ የኤችአይቪ ዞታዎቻቸውን የተመለከቱ አሃዞቻቸውን በየጊዜው ይፋ ማድረግ እንደሚጀምሩና ያም እንደ አውሮፓውያን አቆጣጠር ለ2020 ዓመተ ምህረት የተያዘውን ወረርሽኙን የመቆጣጠር ኢላማ ለመገምገም እንደሚረዳ ርዕሰ አንቀጹ አያይዞ አስረድቷል። ጽሑፉን ሲያጠቃልልም አንድ ላይ ሆነን በመስራት የማይቻለውን እንዲቻል እያደረግነን በ2030 ኤርስ የህዝብ ጤና አደጋነቱን ወደምናከትምበት ግብ በፍጥነት እየገሰገስን ነው ሲሉ ዴብራ ብሪክስ የተናገሩትን ጠቅሷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ዝግጅታችን ተጠናቀቀ። ክቡራትና ክቡራን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።